የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ነሐሴ 17 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ ጀመርን።
የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳይውቅ ጭነት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረቶች ናቸው የተባሉ 5 የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሐምዛ ገለጹ።
ሜቴክ የሚያመርታቸው ናቸው። ያው በሰውናችን መሰረት ወንዳናቸው አገሮች ሊሸጥ ይችላል፣ ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በሁላችን መሰረት የተሰሩ ነገሮች ነው። አንዳንድ ጊዜ መከላከያ መሰራቸው ሳይሆን ትልቅ ነገር ነገር ግን አስፈላጊ ጊዜ ይላሉ። ግን ህጋዊ መሆኑ ላይ እርግጠኛ ነገሮች አሁን
በሌላ በኩል የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚቴዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል።
የሚጫኑት የሀገራችን መንግስት ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን 4 አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል።
በሌላ ዜናችን በአፋር፣ ሶማሌ፣ ድሬዳዋ፣ ደቡብ ትግራይና ራያ ሰሜን ወሎ ላይ እንቁላል ጣይ አንበጣ ግሪሳ መታየቱን የግብርና ሚኒስቴር የእጽዋት ዳይሬክተር አቶ ዘብዴዎስ ሰላቶ ገለጹ።
አሁን ምንድን ነው ሰሞኑን ደግሞ የሚነገረን ከዓለም የምግብና እርሻ ድርጅት ከፋኦም የሚነገረን ምንድን ነው? ሶማሌ ላንድ ሰሜን ሶማሌ አካባቢና የመን በሌላ በኩል መለስ የሚሉ በእድሜ ወጣት የሆኑ አንበጣዎች ክንፍ ገና አበጅቶ እየጨረሱ ብዙ መብላት ማጥፋት የሚችሉ ያ ቡድን ሊመጣ እንደሚችል እየተነገረን ያለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎችም ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ።
የሙዚቃ ምርጫም ተዘጋጅቶላችኋል። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረሞ አብረናችሁ እንሆናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ከዜናው ጋር ኤደን ገረመው እና ጽዮን ግርማ ተመልሰን መጥተናል። በድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አለመቻሉን የአስተዳደሩ መሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አውሮፕላን ማረፊያም በህገወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። ሆኖም ህጋዊ የመሬት ጥያቄዎችን በማስተናገድ ረገድ ብዙ ስራ ስራቻለሁ ብሏል መሬት ልማት። የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ይዞታ ስራ አስኪያጁ ያሬጥ ላይ እንዲህ ይላሉ።
ህገወጥ ሰፋሪዎች ኤርፖርቱን ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህ የሚቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያሉት። እናንተ እንደምታውቁት ይሄ ኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኒሌ ዞን ይዞታ ነው ግማሹ የድሬዳዋ መስተዳድር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው።
በሌላ በኩል የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የአየር ማረፊያውን መሰል የህገወጥ ይዞታዎችን በተመለከተም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የይፍረሱ ውሳኔ ወስኗል ብለዋል። የከተማው አሳሳቢ ችግር የሆነውን መሬት ወረራን በተመለከተ ግን መንግስት የህግ የበላይነትን ለማስከበር ያለውን አቅም አሟጦ መጠቀም ያለመቻሉን፣ በህገወጥ መሬት ወረራውን የመንግስት አመራሮች እጅም ያለበት መሆኑና ህገወጥ ቤቶችን ለማፍረስ ሲነሱም የህገወጦቹ ብሔር ወይም ጎሳ ተቀስቅሶ ቅስቀሳ የሚደረግ መሆኑ፣ ወቅታዊ ፖለቲካውም ያልተረጋጋ መሆኑ ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅመው ይህንን ለመቀልበስ እንዲሰሩ፣ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገ ወጥ መሬት ወረራ እራሱ እንዲጠብቅም አደራ ብለዋል። ዘገባውን ያደረሰን አዲስ ቸኮል ከድሬዳዋ።
ማልታ 356 ፍልሰተኞችን ያሳፈረ የረድኤት መርከብ በወደቧ እንዲያርፍ ፈቀደች። አብዛኞቹ ከሱዳን የተሰደዱ ሲሆኑ ከ100 ልጆች 100 ልጆች እንደሚገኙባቸውም ተገልጿል። ማልታ የኖርዌይ ባንዲራ የሚያውለበልበው ኦሽን ቪኪንግ የተባለው መርከብ በወደቧ እንዲያርፍ የፈቀደችው 6 የአውሮፓ ሀገሮች ፍልሰተኞቹን ለመቀበል ከተስማሙ በኋላ ነው። መርከቡ ለማረፍ የሚፈቀድለት ሀገር ፍለጋ ለሁለት ሳምንታት ያህል ሜዲተራኒያን ባህር ላይ ቆይቷል። ስደተኞቹን ለመቀበል የተስማሙት ሀገሮች ፈረንሳይ፣ ጀርመን፣ አየርላንድ፣ ሉክስምበርግ፣ ፖርቱጊዝ እና ሩማንያ ናቸው። ማልታ ላይ የሚቀር ፍልሰተኛ እንደማይኖርም አንድ የፈረንሳይ ዜና አገልግሎት አስነብቧል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር መስከረም 1 ከአንድ ሳምንት በኋላ ማለት ነው በቻይና ላይ ቀረጥ ከፍ ለማድረግ አቅደዋል። ቻይና ታዲያ በምላሹ ከ75 ቢሊዮን ዶላር በላይ የሚገመቱ የዩናይትድ ስቴትስ እቃዎች ላይ ቀረጥ እንደምትጥል፣ በአሜሪካ መኪናዎችም ላይ የ25% ቀረጥ እንደምትጨምር ታውቋል። የቻይናው እቅድ ይፋ ከሆነ በኋላ ዛሬ የዩናይትድ ስቴትስ ግምጃ ቤት ውጤት አሽቆልቁሏል። በሁለት የግዙፍ ኢኮኖሚ ባለቤት ሀገሮች መካከል ያለው የኢኮኖሚ ጦርነትም መባባሱን ያሳያል። የቻይና የንግድ ሚኒስቴር ከዩናይትድ ስቴትስ በሚገቡ 5078 ምርቶች ላይ ተጨማሪ 5% ወይም 10% ቀረጥ እንደሚደነግግ ባወጣው መግለጫ አስታውቃል። የእርሻ ምርቶችን፣ ድፍድፍ ዘይትና አነስተኛ አውሮፕላኖችና መኪናዎችንም እንደሚያካትት አስታውቋል። አንድ የትራምፕ አስተዳደር ባለስልጣን አሁንም ቢሆን አሜሪካና ቻይና ከመጪው ወር በፊት ተገናኝተው የመነጋገር እቅድ እንዳላቸው አሳውቀዋል።
ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መለዋወጥ ስምምነትን ለማስቆም መወሰኗን የጋራ መተማመንን ይጎዳል ሲሉ የጃፓን ጠቅላይ ሚኒስትር ተናግረዋል። ሰውል ስለ ውሳኔዋ ባሳወቀችው ማግስት ሺንዞ አቤ ባደረጉት ንግግር ቶኪዮ ቀጠናዊ ሰላምና ብልጽግና መኖሩን አለማረጋገጥ የጃፓን ደህንነትም እንዲጠበቅ ስትል ከዩናይትድ ስቴትስ ጋር በቅርብ ማስተባበሯን ቀጥላለች። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ከሰዎቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረሞ እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናስደምጣችሁ።
የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በሕጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጄኔራል አህመድ ሀምዛ ገለጹ።
የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሳ በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚኒቲዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽዮን ግርማ ዝርዝር አላት።
የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠቅሰን መዘገባችን ይታወሳል። መነሻና መድረሻቸው የት እንደሆነ ለጊዜው ያልተገለጸው 5ቱ ባለተሳቢ የጭነት ተሽከርካሪዎች ድንበሩን ከማለፋቸው በፊት እሁድ ዕለት በመተማ ዮሐንስ ላይ የተያዙት የአካባቢው ወጣቶች መንገድ ዘግተው ካስቆማቸው በኋላ መሆኑንም ገልጸውልን ነበር። ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው ለቪኦኤ የገለጹት በአካባቢው የሚገኘው መከላከያ ሰራዊት የ3ኛ 33ኛ ክፍለ ጦር 1ኛ ብርጌድ 1ኛ ሻለቃ አዛዥ ኮሎኔል ሸዋገኝ አብዬ ደግሞ ስለተያዙት 5 ተሽከርካሪዎች ምንም የሚያውቁት ነገር እንደሌለ ገልጸውልን ነበር። ጉዳዩ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር እየተመረመረ መሆኑንም ሁለቱ አዛዦች ገልጸዋል። ይህን መረጃ ካጠናቀርንበት ከሰኞ ዕለት ጀምሮ መከላከያ ምላሽ እንዳለው ለመጠየቅ በርካታ ሙከራዎችን አድርገን የነበረ ሲሆን በዛሬው ዕለት ተሳክቶልን የብረታ ብረት ኢንጂነሪንግ ኮርፖሬሽን ዳይሬክተር የሆኑትን ብርጋዴር ጄኔራል አህመድ ሀምዛን አግኝተናቸው ነበር። ብርጋዴር ጄኔራል እንደሚሉት የመከላከያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ያመረታቸውና በህጋዊ መንገድ ለሽያጭ የወጡ ጭነት እንደሆነ ገልጸዋል። ይህንንም በተመለከተ ከዞኑ አመራር አካላት ከጸጥታው አካላትም እሮብ ዕለት ወደ ቦታው መተማ ተጉዘው ንግግር አድርገው ፍተሻ ተደርጎ ሁኔታው በግልጽ መታወቁን ገልጸውልናል።
ባለፈው እሮብ እኔ መተማ ሄጄ ተወያይተናል። ያሉንን ማስረጃዎች
ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ ሌሎች ነገሮች ይኖሩታል እንዲነበራቸው ማየት ትችላላችሁ። እኛ ለህዝቡ ሲባል ሚስጥር የሚሆኑ እንጂ ከህዝቡ ሚስጥር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አጠናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞኑ እየተወያየበት እንደሆነ ዛሬ ደውሎልኛል። ያለው ሁኔታ ይሄ ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናንቀሳቅስ ለመከላከያ ዋናው መስሪያ ቤት እናሳውቃለን። መከላከያ በየቀጠናው ራሱ እየተነጋገረ ነው የሚቀማበለው። አጅቦ ሲሄዱ ከአዲስ አበባ ወደ ጎጃም ያሻግራል፣ የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ። እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህዝብ እንዲወያይ ያገኘሁት እንጂ መከላከያ ያውቀዋል። እና ያ የኮሚኒኬሽን ጋፕ የፈጠረው ነገር አለ። የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው። እዛ ጫፉ ላይ ያለው ሰው እንጂ አልደረሰውም በወቅቱ። ይህን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ህገወጥ አልነበርም። በመሰረቱ ይህን ተግባብተናል፣ ህዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻው አጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው።
መረጃውን የሰጡንና ዝርዝር ጉዳዩን ያብራሩልን በአማራ ክልል በመተማ እንደዚሁም ደግሞ የመከላከያ በቦታው የሚገኝ የጦር አዛዥ በመሆናቸው ይህንኑ ጠቅሰን ታዲያ መረጃ ካለ መጀመሪያውኑ ይህ መረጃ ለምን አልታየም ብለናቸው ነበር ለብርጋደር ጀነራል አህመድ። እሳቸው እንደሚሉት አሁን ከመከላከያ ጋር በተያያዘ ዝርዝር ጉዳዮችን ለመነጋገር አስቸጋሪ እንደሆነ እና በህዝቡ ዘንድ ጥርጣሬ ስለተፈጠረ ሌላ ተጨማሪ ጥርጣሬ እንዳያመጣ ጉዳዩን መፈተሽ አስፈልጓል እንጂ ከብረታ ብረት ኢንጂነሪንግ ተመርተው በመከላከያ በኩል ተጭነው የሄዱ የነበሩት ንብረቶች ህጋዊ ናቸው። አሁን ወደ ዞኑ ደውለሽ ይህንንም ማጣራታችንና በሚገባ ተፈትሾ መጠናቀቁን ማጣራት ትችያለሽ የሚል ምላሽ ሰጥተውኛል። ይህንኑ መነሻ በማድረግ በምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ጋር ስልክ በመደወል ጉዳዩን ጠይቀናቸው ነበር።
እኛ መስል መጀመሪያ ነው ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢና ትክክል ነበር ብለን እናምናለን። አምንም እንዲጣራ ወስነናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን በማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ በተለያዩ አጎራባች ሀገሮች ስራ እየሰራ በአርማው የሚከበር ሰራዊት ለምን ድሪስ ተቀባ የሚል ጥርጣሬ። ይሄ ማለት ህገወጥ ድርጊት ይዟል ማለት ነው ብሎ ለመጠርጠር ግምት ውስጥ ምክንያት የሆናቸው በመሆን እንዲጣራ ማድረጉ፣ መጠቆም፣ መኪናዎችን አስቁሞ እንዲጣራ ማድረጉ ብዙ ችግር አለው ብለን አሁን ከዚህ በኋላም እንዲጣራ ተደርጓል። በህብረተሰቡ የተመረጡ 10 ተወካዮች ወጣቶች፣ ሴቶች እና አዛውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትህ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ኃይል እና ከከባቢ መስተዳደር ከተማ አስተዳደር መስተዳደር ነ ሶሳየት የጸጥታ መዋቅር ጋር የተውጣጣ ቡድን ጋር ቃለ ጉባኤ ይዘን ህዝቡ በሰጡ ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የጫኑት የሀገራችን መንግስት ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን 4 አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም 4ቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው፣ በኢሚግሬሽን የተጻፉ ደብዳቤ እና ለሁለተኛ ወገን ለአጎራባች ሀገራችን የሚሄድ እቃ የተረካቢ ትኬት የጻፈባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ስለመገኘታቸው በአሁን ከጥርጣሬው ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ፣ ዶላር ይኖራል እኒህ አስተሳሰብ ስለነበር ይሄ አለመኖሩን አረጋግጠን እንደ ጋራ እንደነበሩ አሽገር ቃለ ጉባኤን ተፈራርመን ዋለ ትናንት በዛሬው ዕለት ለህዝብ የወከለው ኮሚቴና እኛም ውሳኔ ስብሰባነት ህብረተሰቡ እንዲተባበር ኦልሞስት ከአንድ ሺህ በላይ ህዝብ እንዲገኝ በማድረግ የተገኘውን ግኝት ይፋ አድርገናል።
በአጠቃላይ ሁለቱ ባለስልጣኖች እንደተናገሩት አምስቱ ከባድ ተሽከርካሪዎች ከነ ተሳቢያቸው ጭነውት የነበረው ጭነት ህጋዊ መሆኑን በመረጋገጡ በአሁኑ ሰዓት ህጋዊነቱ ተጠብቆ በስፍራው በመተማ ድንበር ላይ እንደሚገኝ ነው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን።
ወደ ተከታዩ ዘገባ እንለፍ። ምን ነው ምርጫችሁ ስለሆነ እናመሰግናለን ብለሽ ቆምሽ? ተጠራጠርሽ እንዴ? ወደ ተከታዩ ዘገባችን ነው የምናልፈው። ባለፈው ሳምንት መገባደጃ ላይ ቁጥራቸው ከአንድ መቶ የሚልቅ ወጣቶች የተሳተፉበት የቴክኖሎጂ ፈጠራ ውድድር ተካሂዷል። ወደ በኋላ ላይ እሱን ይዘን እንመለሳለን። አሁን የምናስቀድመው በአፋር፣ በሶማሌ፣ ድሬዳዋ፣ ደቡብ ትግራይ፣ ራያና ሰሜን ወሎ ላይ እንቁላል ጣይ አንበጣ ግሪሳ መታየቱን የግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮስ ሰላቶ ገለጹ። ስለ በረሃ አንበጣው አመጣጥ፣ ስላለው ስጋትና እየተደረጉ ያሉ እንቅስቃሴዎችን በሚመለከትም ለአሜሪካ ድምጽ ማብራሪያ ሰጥተዋል። ከኤደን ገረመው ጋር ቆይታ አድርገዋል።
ከሰኔ ወር አጋማሽ 2011 ዓ.ም ጀምሮ በአፋር ክልል፣ ሶማሌ፣ ምዕራብ ኦሮሚያ፣ ድሬዳዋ፣ ሰሜንና ደቡብ ወሎ እንዲሁም በደቡብ ትግራይና ራያ ላይ የበረሃ አንበጣ ወረርሽኝ መታየቱን የግብርና ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክተር የሆኑት አቶ ዘብዲዮስ ሰላቶ የበረሃ አንበጣው መነሻ ከየመን መሆኑን ገልጸው ዓመቱን በሙሉ ሲጠበቅ የነበረ ነው ብለዋል።
በረሃ አንበጣ የመን ነው መነሻው። በየጊዜው ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ አገራት መረጃውን እንዲያውቁ ይደረጋል በዓለም አቀፍ የምግብና እርሻ ድርጅት በፋኦ በኩል። ስለዚህ የመን እየተራባ እንደከረመ ዓመቱን ሙሉ ሲደርሰን ነበረ። እኛ አሁን በሶማሌ ላንድ በኩል ተሻግሮ ወደ ኢትዮጵያ የመጣው አንበጣ እንዳይዛመት ማድረግ አይቻልም። ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚዘጋጅባቸው ዋና ምክንያቶች አንደኛ አየር ጸባዩ ምቹ ካልሆነ፣ ሁለተኛ በቂ ምግብ እዛ አካባቢ የሚያቆየው ከሌለ ነው አንበጣ የሚዛመተው። ስለዚህ ወደ ኢትዮጵያ የመጣው አንበጣ እድገቱን የጨረሰ ብዙ የማይመገብ ነገር ግን እንቁላል ለመጣል የተዘጋጀ ስለሆነ ሆነ እኛም አሁን እንቁላል መጣያ ቦታዎችን የዋለበትን ያደረበትን መፈለግና እነዛን ቦታዎች ምልክት ማድረግ። ስለዚህ ይህን ለማድረግ ደግሞ ለህብረተሰቡ አስቀድመን አንበጣው ገና የመጀመሪያው ወደ ኢትዮጵያ መግባት እንደጀመረ በብዙሀን መገናኛ፣ በሬዲዮ፣ በቴሌቪዥን ለህብረተሰቡ አሳውቀናል። ባለሙያዎች ህብረተሰቡን የሚያግዙ በየቦታው ተንቀሳቅሰዋል። ከክልል ቢሮዎች ጋር አንድ ላይ በመሆን የወረዳ የዞንና የግብርና ሚኒስቴር የእጽዋት ጥበቃ ባለሙያዎች በሶማሌ ክልል፣ ኦሮሚያ፣ በምስራቅ ሐረርጌና ምዕራብ ሐረርጌ ዞኖች፣ በድሬዳዋ ዙሪያ፣ አፋር፣ ሰሜን ምስራቅ አማራ፣ ከሰሜን ወሎ ጀምሮ ደቡብ ወሎ፣ ሰሜን ወሎ፣ ኦሮሞ ብሔረሰብ ዞን ያሉ አፋር አዋሳኝ ወረዳዎች፣ እንደዚሁም ደግሞ ትግራይ፣ ደቡባዊ ትግራይ ራያ አካባቢ ከአፋር ጋር የሚያዋስኑ አካባቢዎች፣ በእነዚህ አካባቢዎች ተንቀሳቅሰው ህብረተሰቡን የማሳወቅ እንቁላል የጣሉበትን የመፈለግ ስራ ነው የተሰራው። እንቁላል የማግኘት ነገር በእርግጥ ከባድ ነው። እንቁላል የተጣለበት አፈር ቀዳዳ ቀዳዳ ያለው ስለሆነ አርሶ አደሩ ማግኘት ይችላል። ካገኙ ደግሞ አርሰው እንቁላሉን ለፀሐይ እንዲያጋልጡ ይህም ትምህርት ተሰጥቷቸዋል። አንድ ቦታ አይሻ ወረዳ ላይ ሶማሌ ክልል ተፈለፈለ አነስተኛ እድገት ደረጃ ያለው የአንበጣ ኩብኩባ የምንለው እሱን ለመከላከል ተችሏል። በጣም ውስን ቦታ ላይ ነው። አፋር አንድ ሁለት ቦታ ለማግኘት ተሞክረዋል እና አንድ ቦታ በከብቶች ኮቴ ብዙ ተረግጦ ቁጥራቸው የቀነሰ መሆኑን አሁን ባለሙያዎች እያዩ ነው ያሉት። ስለዚህ እስካሁን ኢትዮጵያ ውስጥ ምንም የሚያሰጋ ነገር የለም።
እስካሁን ድረስ ያለው አንበጣ በቀን እስከ 200 ኪሎ ሜትር ድረስ ሊጓዝ የሚችል ቢሆንም በእህል ላይም ሆነ በግጦሽ መሬት ላይ ያደረሰው አደጋ የለም ያሉት አቶ ዘዲዮስ፣ ይሁን እንጂ በቀጣይ ሁለት ሳምንታት ከየመን ተነስቶ ሊዛመት የሚችል ወጣት የአንበጣ ኩብኩባ ቀጣይ ስጋት ነው ይላሉ።
አሁን ምንድን ነው ሰሞኑን ደግሞ የሚነገረን ከዓለም የምግብና እርሻ ድርጅት ከፋኦም የሚነገረን ምንድን ነው ሶማሌ ላንድ ሰሜን ሶማሌ አካባቢና የመን በሌላ በኩል መለስ የሚሉ በእድሜ ወጣት የሆኑ አንበጣዎች ክንፍ ገና አበጅቶ እየጨረሱ ብዙ መብላት ማጥፋት የሚችሉ ያ ቡድን ሊመጣ እንደሚችል እየተነገረን ያለው ከዚህ ሳምንት በኋላ ባለው ሁለት ሳምንታት ውስጥ ሊሆን ስለሚችል ኢትዮጵያ፣ ኤሪትሪያ፣ ሳውዲ አረቢያም ወደኋላ ሊመለስ ስለሚችል ዝግጅት እንዲያደርጉ ማስጠንቀቂያ እየሰጡን ስለሆነ እኛ በኢትዮጵያ በኩል በጸረ ተባይ ካልሆነ በስተቀር አሁን እንደምንለው በሰው ኃይል በምናምን አይደለም። ስለዚህ ምንድን ነው የሚደረገው? ያ ከመጣ የሚያድርበት ቦታ ክትትል ይደረግና በአውሮፕላን መከላከል ስለሚቻል ያ ልምድ አለን። በ2014 እና 2016 አሁን የቅርብ ጊዜ የማስታውሰው በደንብ ከሰላሳ በላይ የአንበጣ መንጋ ከሶማሊያ መጥቶ መከላከል ችለናል። ስለዚህ ተመሳሳይ ነገር ለማድረግ የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት አባል ነች ኢትዮጵያ። ስለዚህ አንድ አውሮፕላን ስታንድ ባይ ሆነው ኢትዮጵያ ውስጥ አለ። ጸረ ተባይም ገዝተናል። የባለሙያ ስልጠና ተሰጥቷል። ድጋሚም የባለሙያ ስልጠና መስጠት ህብረተሰቡን ማነቃቃት ስራ ሰርተን እንደዛ ቅድ እያደረግን ያለ ነው።
አቶ ዘብዴዎስ ሲያጠቃልሉም በዓለም አቀፍ የምግብ ድርጅት ትንበያ መሰረት አዲሶቹ የአንበጣ ኩብኩባዎች ወደ አገር ከገቡ በተለይም በሶማሌ ክልል፣ በኦሮሚያ ክልል ምስራቅና ምዕራብ ሐረርጌ፣ ድሬዳዋ ዙሪያ፣ አፋር አጠቃላዩን፣ ሰሜንና ምስራቅ አማራ ክልል፣ ደቡባዊ ትግራይ አካባቢዎች ያሉ ከተሞች ላይ የሚኖሩ የህብረተሰብ ክፍሎችም ሆኑ አመራሮች እና የግብርና ባለሙያዎች ከባድ ርብርብ ማድረግ ይኖርባቸዋል ብለዋል። ለዚህም ደግሞ ፈጣን የሆነ የመረጃ ልውውጥ በአካባቢያቸው ከሚገኙ የግብርና ጽሕፈት ቤቶች ጋርና ከግብርና ሚኒስቴር ጋር ማድረግ ያስፈልጋል ሲሉ አጽንኦት ሰጥተው አሳስበዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ቴክኖሎጂ ነው የሚወስደን።
አዎ እንግዲህ ባለፈው ሳምንት መገባደጃ ላይ ቁጥራቸው ከመቶ የሚልቅ ወጣቶች የተሳተፉበት የቴክኖሎጂ ፈጠራ ውድድር ተካሂዷል። ማህበረሰብ አጋዥ ፈጠራዎች የቀረቡበትን ውድድር የደገፉት የዩናይትድ ስቴትስና የጃፓን መንግስታት ናቸው። ሶልቪት ወይም ደግሞ በአማርኛው መፍትሄ ይፈልጉ በተሰኘው በዚህ ውድድር ላይ ከ15 ከተሞች የተውጣጡ 112 ወጣቶች የቴክኖሎጂ ዘርፍ ስራ ፈጣሪዎች ተሳትፈዋል። ኤባ ተስፋዬ ከአዲስ አበባ የላከውን ዘገባ ሀብታሙ ስዩም ያሰማናል።
የ22 ዓመቱ ጎርሜሳ ጎበና ያደገው ጎረቤቶቹ በባህላዊ መንገድ የእርሻ ሥራ ለማከናወን የሚያደርጉትን ትንቅንቅ እየተመለከተ ነው። የብስክሌት አሰራርን እንደ መነሻ በመጠቀም ጎርሜሳ ዛሬ ላይ ገበሬዎች በእጃቸው ይሰሯቸው የነበሩ ሥራዎችን የሚያከናውን መሣሪያ ፈጥሯል። ይህንን ፈጠራ መጠቀም የጀመርኩት የኔን ማህበረሰብ ለማገዝ ነው። የኋላ የኋላ ግን ፈጠራዬን በገንዘብ የሚደግፉ የተለያዩ ተቋማትና ሰዎችን የማገኝበትን እድል ስለሚፈጥርልኝ ስለዚህ ውድድር ሰማሁ። እንግዲህ ለወደፊቱ የአርሶ አደሮችን ችግር ለመቅረፍ ፈጠራውን በየደጃቸው እናቀርባለን ያሉ ጎርሜሳ ለሁለተኛ ጊዜ በተደረገው ዓመታዊው በእንግሊዝኛው ሶልቪት የአማርኛቸውን መፍትሄ ፈልጉ ልናደርገው እንችላለን ውድድር ላይ ማህበረሰብ አጋዥ የፈጠራ ሥራዎችን ካቀረቡ ከመቶ በላይ ወጣቶች አንዱ ነው። ይህን ውድድር በገንዘብ የደገፉት ዩናይትድ ስቴትስና ጃፓን ናቸው። ታኩማ ተራኮቦ የጃፓን ዓለም አቀፍ ትብብር ኤጀንሲ ተወካይ ናቸው። ሁሉም ዓለምን ለመቀየር ዕውቀቱና ፍላጎቱ አላቸው። የጥሩ መፍትሄ ባለቤትም ናቸው። ተጠቃሚውን ይፈልጋል። እንዴት አድርገውስ ነው የተጠቃሚዎችን ችግር የፈቱት? ይሄ እጅግ ጠቃሚው ነጥብ ነው ያሉ የ23 ዓመቷ ደራርቱ ደረጀ ለወላድ እናቶች ሞት ዋነኛ መንስኤ የሆነውን የደም መፍሰስ ችግር ለመቀነስ ፍላጎት አላት። እሷ የምታስተባብረው ሙሉ በሙሉ በሴት የሕክምና መሳሪያ መሐንዲሶች የተዋቀረው ቡድን የድኅረ ወሊድ የደም መፍሰስ ችግርን የሚመረምርና የሚቆጣጠር መሳሪያ ፈልስፈዋል።
የደም መፍሰስ ችግርን ከግምት ይልቅ በተገቢው መንገድና መረጃ ታግዘን ክትትል ብናደርግበት ብዙ ሕይወት ማትረፍ እንችላለን። እናቴ እኔን በምትወልድበት ወቅት ይህ ችግር ገጥሟት ነበር። በተማርኩበት የትምህርት መስክ ይህንን መቀየር ፈልጋለሁ።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ከህዝቦች ትብብርና የፈጠራ ስራዎች ወዲያ ኢትዮጵያ የጀመረችውን ፖለቲካዊና ምጣኔ ሀብታዊ ለውጥ ማሳካት አይቻልም ብለዋል። የዩናይትድ ስቴትስና ጃፓን አምባሳደሮች ከአንደኛ እስከ ሶስተኛ ለወጡ ተወዳዳሪዎች የገንዘብ ሽልማት ሰጥተዋል። አንደኛ ለወጣው ወጣት መልካሙ ታደሰ የ3400 የአሜሪካን ዶላር ሽልማት ተበርክቶለታል።
አድማጮች እንደው ብዙ ዘገባዎች አሉን ብለናችሁ ነበር። ሰዓታችን እየተገባደደ ነው። አንድ ዘገባ ነበረን፣ እስቲ እናስተዋውቃችሁና እንደው በሚቀጥለው ሳምንት ሰዓት ከበቃን ይዘን እንመለሳለን። አትሌት ሻለቃ ኃይሌ ገብረስላሴ በዋግምራ ብሔረሰብ አስተዳደር ዞን ግብዣ ወረዳ ያስገነባውን የአንደኛ ደረጃ ትምህርት ቤት አስመርቋል። ባለ ሁለት ህንጻ የሆነው ትምህርት ቤት በሶስት ወራት ውስጥ ግንባታው ተጠናቆ በአጠቃላይም 4 ሚሊዮን ብር እንደወጣበት ተነግሯል። እንግዲህ አድማጮች ይህንን ዘገባ ከዌብሳይታችን ከድረገጻችን እንዲሁም ከዋናው ፕሮግራማችን ከምሽቱ 3 ሰዓት ታገኙታላችሁ። በሰዓት ጥበት ምክንያት ዛሬ ወደ አሰናዳ ነው አጠር ያለ የስፖርት ዘገባ ነው የምናልፈው። ዘገባችን ደግሞ ወደ ዩጋንዳ ነው የሚወስደን።
አዎ፣ የዩጋንዳ የአካል ጉዳተኞች ባድሚንተን ቡድን በየወሩ መገባደጃ በስዊዘርላንድ ብራስልስ ለሚደረገው ዓለም አቀፍ ሻምፒዮና ዝግጅት እያደረገ ነው። ቡድኑ በአፍሪካ ከድንቆቹ መካከል ሁለተኛ ደረጃ ላይ የምትገኝ ተጫዋችም አለው። በ2020 በጎርጎረሳውያኑ ዓመት እንደሚደረግ በሚጠበቀው የበጋ የአካል ጉዳተኞች ኦሎምፒክ ላይ ለመወዳደር የቡድኑ አባላት አላማም አላቸው። ሆኖም የቁሳቁስና የትጥቅ እጥረት ከእቅዳቸው እንዳያስተጋጉላቸው ሰግተዋል። የሀሊማ አቱማኒን ዘገባ ሀብታሙ ስዩም እንዲያሰማናል።
ጉልበቷ ላይ የተገጠመውን መከላከያ እንደ ጫማን በመጠቀም በባድሚንተን መጫወቻው ሜዳ ላይ ወዲያና ወዲህ ስትል የምናያት ኤልዛቤት ሙስዩጊዋ ከአፍሪካ ሁለተኛዋ ምርጥ ተጫዋች ናት። እሷ ያለችበት ቡድን ከአራት ቀናት በኋላ በስዊዘርላንድ ቤስል ለሚደረገው የፓራ ባድሚንተን ዓለም አቀፍ ቻምፒዮና የተቻለውን ያክል እየተዘጋጀ ነው። አካል ጉዳተኛ ስፖርተኞች ተሽከርካሪ ወንበሮችን የመሰሉ ልዩ ቁሳቁሶች ያስፈልጋቸዋል። ኤልዛቤት እንደምትለው ግን ያላቸው ትጥቅ እዚህ ግባ የሚባል አይደለም። ጭራሹኑ የራሳቸውን ትጥቅ መግዛት አለባቸው። ራሳቸውን በራሳቸውም ነው የሚያሰለጥኑት።
የመጓጓዣ መኪና፣ ጫማዎችን፣ አልባሳትን፣ ሁሉንም አስፈላጊ ነገሮች ለማግኘት በጣም ውድ ነው። ከዚህ በተጨማሪ አሰልጣኝን በተመለከተ አንዳንድ ጊዜ መለማመጃ ቦታ ላይ ደርሰን ራሱ ካለ አሰልጣኝ ራሳችን እናሰለጥናለን።
ሙጋቤ ሳይመን የዩጋንዳ ባድሚንተን ማህበር ኃላፊ ናቸው። በችግርም ውስጥ ቢሆን ቡድኑ ስዊዘርላንድ ላይ ለሚደረገው ቻምፒዮና እየተዘጋጀ መሆኑን ይናገራሉ። ዩጋንዳን እንደሚወክል ቡድን ተዘጋጅተናል። ብዙ አስቸጋሪ ጊዜያትን አልፈን መጥተናል። ስልጠናውን ዛሬ ግን አልጀምር ነው። ከዚህ በቀደመው ጊዜም በተለያየ ስልጠና ምዕራፎች ነበር ያለፍ ነው ያሉት። የዩጋንዳ የአካል ጉዳተኞች ባድሚንተን ቡድን አባላት በሀገራቸው ከገጠማቸው ኢኮኖሚያዊ ጫና ባሻገር በዓለም አቀፍ የስፖርት አውድማዎች ላይ መቅረቡንና መታየቱን ይፈልጋሉ። ካሲሪ ፓዲ ከተጫዋቾቹ መካከል አንዱ ነው። አሁን እኔ ስራ አለኝ። ከስራ መልስ ነው የምሰለጥነው፣ ምክንያቱም መንግስት ምንም ነገር አይከፍለኝም። ሆኖም ስፖርቱን ወደዋለሁ። ከእኔ ከተሻሉ ሰዎች ፉክክር ሲገጥመኝ በራስ መተማመን ይፈጥርልኛል ነው ያለው። የአካል ጉዳተኞች ባድሚንተን ጨዋታ ለመጀመሪያ ጊዜ በ2020 የፈረንጆቹ ዘመን በሚደረገው የጃፓን ቶኪዮ የአካል ጉዳተኞች የኦሎምፒክ ጨዋታ ላይ ይደረጋል። ከአፍሪካ ምርጥ ተጫዋቾች መካከል ሁለተኛ ደረጃ ላይ የምትገኘው ኤልዛቤት ምስዋ በዚህ ውድድር ላይ ተሳታፊ የሚያደርጋትን ውጤት አግኝታለች። ሆኖም ቡድኑ የሚያስፈልገውን ድጋፍ አግኝቶ ወደ ጃፓን የማቅናት ያለማቅናቱ ጉዳይ ገና አልለየለትም።
አድማጮች እንግዲህ ዝግጅታችንን እያጠናቀቅን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን ሀሽታግን ከፊት አስቀድማችሁ በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ።
2022059942 የውስጥ መስመር 14ን በመጠቀም ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
የስርጭት መሐንዲሱ ጀስትን ሙዚቃውን በመክፈት ስርጭቱን በማስተባበር አብሮን ነበረ። መልካም ምሽት፣ ደህና ደሩ። መልካም መዓዛ ነው መለያሽ እንደ ውብ አበባ ባይኖቼ
Kun Radio Sagalea.